ወደ ቀድሞ ማህበራዊና ኢኮኖሚያዊ እንቅስቃሴዎች አለመመለስ መንግስታዊ ተቋማትን ጨምሮ አገልግሎት ሰጪ ድርጅቶች ስራ መጀመራቸውን የከተማዋ አስተዳደር ገለጸ። በከተማዋ የሚስተዋለው የኑሮ ውድነት መሻሻል ቢያሳይም አሁንም የመሰረታዊ ምርቶች ዋጋዎች ከእጥፍ በላይ እንደሆኑ ነዋሪዎቹ ጠቅሰዋል። የህዋት ኃይሎች ገብተውባቸው በነበሩ የምስራቃዊ አማራ 6 ዞኖች ውስጥ አድርሰዋቸዋል የተባሉትን ሰብአዊና ቁሳዊ ጉዳት የሚያጠና ግብረ ኃይል መቋቋሙንም የክልሉ ኮሙኒኬሽን ቢሮ አስታውቋል። ቢሮው በጥናቱ መሰረት ጉዳት የደረሰባቸው አካባቢዎች መልሰው እንዲቋቋሙ ለህዝቡም አስቸኳይ የምግብ እርዳታ እንዲደረስ ይደረጋል ብሏል። መስፍን አራጌ ተሰራለው።
በአማራ ምስራቅ አካባቢዎች በንግድ ማዕከልነቷም በሜትሮፖሊታንነቷም የምትወሰው የንግድ ማዕከሏ ደሴ ከህዋት ኃይሎች ነጻ መውጣቷን ተከትሎ በመቶ ሺዎች የሚቆጠሩ ነዋሪዎች እየተመለሱ ነው። ከተማዋ ደረሰባት በተባለው ዘረፋና ውድመት ምክንያት በወትሮ ድምቀቷ ላይ ባትገኝም ህይወት ቀስ በቀስ መሻሻል ማሳየቱን ነዋሪዎች ይናገራሉ።
አሁን ጥሩ ናት። አሁን በቃ የተረጋጋ ነው። ሰላማዊ ነው። ሰበብቱ በጣም ሰላማዊ ነው። በፊት ከነበረው ሁሉም ነገር ወደ ነበረበት እየተመለሰ ነው።
ለዚህ ደግሞ የተቋረጡ አገልግሎቶች መጀመራቸውን እንደ ምክንያት ይነሳል። የከተማዋ ከንቲባ አበበ ገብረ መስቀል
በተለይ የትራንስፖርት አገልግሎት ሙሉ በሙሉ ባይሆንም ጀምሯል። አሉት መኪኖች በሙሉ የታክሲ አገልግሎት፣ ባጃጅ መሳሰሉት አገልግሎት እየሰጡ ነው። ሆስፒታል፣ ደሴ ሆስፒታል ሙሉ በሙሉ ባይሆንም የወሊድና የድንገተኛ አገልግሎት እየሰጠ ያለበት ሁኔታ ነው ያለው። የመንግስት ተቋማትም አገልግሎት መስጠት ጀምረዋል። በተለይ ዛሬ ሁሉም ክፍለ ከተማዎች ቢሮቸውን ከፍተው አገልግሎት እየሰጡ ያለበት ሁኔታ አለ።
በተለይ የመንግስት ተቋማት ደርሶባቸዋል ከተባለው ጉዳት አንጻር ሙሉ አቅማቸውን መጠቀም አለመቻላቸውን የገለጹት
በጣም የተጎዳ ስለሆነ ቢያንስ ክፍሎቹን አጥርተው ቢሮቸውና የመገኘት ሰራተኛው ወደ ቢሮ የሚሄድና ወደ መደበኛው ስራ እየተመለስ ያለበት ሁኔታ ነው ያለው።
ከስፍራው የደረሰ መረጃ እንደሚያመለክተው ከደሴ ሐይቅና ከደሴ ኮምቦልቻ የሚደረጉ እንቅስቃሴዎችን ጨምሮ ከአዲስ አበባ ወደ ደሴ የመደበኛ አውቶቡስ አገልግሎት ተጀምሯል። ከቀናት በፊት የአሜሪካ ድምጽ ሬዲዮ አናገራቸው የከተማ ነዋሪዎች የገንዘብ አቅርቦት እጥረት እንዳለ ጠቁመው ለዚህ ምክንያት ነው ያሉት የባንክ አገልግሎት እንዲጀመር ጠይቀው ነበር። ከንቲባ አበበም ጥያቄያቸውን ሙሉ በሙሉ ባይሆንም ለመመለስ ጅማሮች አሉ ብለዋል።
በተለይ ትላንትናና ከትላንት ወዲያ የኢትዮጵያ ንግድ ባንክ፣ አቢሲኒያ፣ አባይ ባንክ እነዚህ ባንኮች ሙሉ በሙሉ ስራቸውን በቅርንጫፎቻቸው ጭምር እየጀመሩ ያለበት ሁኔታ ነው ያለው። ሌሎች ባንኮችም ደግሞ እንዲጀምሩ እያወያየን ያለንበት ሁኔታ ነው ያለው።
ሆቴሎች፣ ሱቆችና ካፍቴሪያዎችን መከፈት መጀመራቸውን የተነገረው የእነዚህ አገልግሎት መጀመርም በከተማ ውስጥ በአሳሳቢ ደረጃ አሻቅቦ የነበረውን የኑሮ ውድነት እንዲሻሻል አድርጎታል ይላሉ የከተማ ነዋሪዎች። ያም ሆኖ ለአመታት ደክሞ ያጠራቀመውን አንጡራ ሀብት በአንድ ወር ጊዜያት ውስጥ ለተነጠቀ ማህበረሰብ አሁንም የኑሮ ውድነቱ ፈታኝ ነውና በተለይ የሸቀጥ ዋጋ መላ እንዲበጅለት ከአሜሪካ ድምጽ ሬዲዮ ጋር ቆይታ የነበራቸው የከተማ ነዋሪ ይጠቁመዋል።
ጤፍና ነጭ ዱቄት እነሱ እያሉ ከነበረው አሁን የተሻለ ነው፣ ግን በፊት ወደ ነበረበት ሊመለስልን ጨው ራሱ አልቀነሰም።
አንድ ኪሎ ጨው ስንት ነው?
40 ብር። በፊት 15 ብር ነበር የምንገዛው መጀመሪያ ላይ እነሱ ከመግባታቸው በፊት። ብዙ ቤተሰብ የሚያስተዳድር ሰው አለ፣ ስራ የለም። አሁን ሁሉም የስራ ዘርፍ እንደቆመ ነው። ስለዚህ ቅናሽ ቢሆን ወይም ማስገባት ቢችል እሱ ጥሩ ነው። መንግስት
የህወሓት ኃይሎች አካባቢውን ተቆጣጥሮ በቆዩባቸው አንድ ወር ገደማ 1 ኩንታል ጤፍ እስከ 10,000 ብር ገዝተን ነበር የሚሉት አስተያየት ሰጪ አሁን ወደ 5,500 ብር ዝቅ ቢልም የህወሓት ኃይሎች ወደ ከተማዋ ሳይገቡ በፊት ከሚገዙበት ዋጋ የ1,000 ብር ብልጫ አለው ብለዋል። ከንቲባ አበበም የነዋሪዎቹን ጥያቄ ሙሉ በሙሉ መመለስ ባይቻልም ቀስ በቀስ ለማሻሻል ጥረት ይደረጋል ነው የሚሉት።
በአንድ በኩል ባለሀብቶች፣ በሌላ መንገድ ደግሞ የመንግስት ተቋማትን ጭምር ድጋፍ እያደረጉ ነው። ለምሳሌ የጉምሩክና ገቢዎች ሚኒስቴር ወደ 5 ሚሊዮን ብር የሚገመት የተለያዩ ምግብ ነክ እና ምግብ ነክ ያልሆኑ እቃዎችን አስረክበዋል። ይሄ ለደቡብ ወሎ ጭምር ነው። ሌሎችም ከደቡብ ህዝቦች አዲስ አበባ ውስጥ የሚኖሩ ወረዳዎች እንደዚሁ በቀጥታ በከተማችን ለሚገኙ ተፈናቃዮች እና በከተማ ስለነበሩ ጉዳተኞች ድጋፍ ያደረጉበት ሁኔታ ነው ያለው እና ጥሪያችንን ተቀብሎ ሰው እንዲረዳ ለማድረግ ርብርብ እየተደረገ ነው። ነገር ግን ይሄ በቂ አይደለም። አሁንም ዓለም አቀፉ ማህበረሰብ፣ ሌሎችም አካላት፣ መንግስትም፣ የግል ባለሀብቶችም፣ ሁሉም የተለያዩ ማህበረሰቦች፣ የሃይማኖት የተመሳሰሉት ድጋፍ ያደርጉ ይገባቸዋል።
አስተዳደሩ ወደ ደሴ ከተማ እንደተመለሰ ከተማዋ በቀድሞ ቁመኗ ላይ አለመገኘቷን ተከትሎ አሳሳቢ ተብሎ የተገለጸውን ማህበራዊ ቀውስ ለመፍታት ጥሪ ተላልፎ ነበር። በተለይ የዕለት ደራሽ ምግብ እርዳታ አቅርቦት እንዲደረግለት በከተማዋ በኩል የተላለፈውን መልእክት ተከትሎ የሚኒስቴር መስሪያ ቤቶች፣ የክልል መንግስታትና ግለሰብ ባለሀብቶች እያደረጉላቸው ላለው አፋጣኝ ምላሽ ከንቲባው መስጋናቸውን ለግሰዋል።
በተለይ ጣላት ከተማውን በተቆጣጠረበት ሰዓት የገበያ ማረጋጋት ስራው ቆሟል ማለት ይችላል ነበር። ኑሮ በጣም የናረበትና ማህበረሰቡ በችግር ውስጥ የነበረበት ሁኔታ እንዳለ በዚቻን ዱር ከአምስት ቀን ማወቅ ችለናል። ነገር ግን ይሄን ለመቀልበስ የከተማችን አይሲሲ ባለቤቶች ባለሀብቶች ጋር በመነጋገር ከአዲስ አበባ ወደ ደሴ የተለያዩ ቁሳቁሶችን እንዲያመጡ እያደረግን ነው። ዛሬ በጣም በርካታ መኪና እየገባ ነው። ሁለተኛው ከምስራቅ ጎጃምና ከምዕራብ ጎጃም ጋር በመነጋገር በርበሬ ወደ ደሴ ከተማ እንዲመጣ፣ የተለያዩ ጤፍም ሌሎች ነገሮችም እንዲገቡ ሰፊ ጥረት እያደረግን ነው። ከዛ ውጭ የአምባሰል ንግድ ስራ ድርጅት በአስቸኳይ ዘይት፣ ሌሎች የሚያስፈልጉ ማቴሪያሎችን ፈጥኖ እንዲያቀርብና ማህበረሰቡን የኑሮ ውድነቱ እንዲያረጋጋ ለማድረግ ሰፋፊ ስራዎች እየሰራ ነው። ከመንግስት አኳያ ፈጥነን ውለታ ወስደን ከተለያዩ አካባቢዎች የተለያዩ ጤፍ፣ በቆሎ፣ ስንዴ የመሳሰሉትን ለማምጣት ባህር ዳር የሄዱ አመራሮች አሉ። እዛ ጨርሰው እንዲመጡ እያደረግን ያለንበት ሁኔታ ነው።
የህወሓት ኃይሎች ከደሴ ከተማ መውጣታቸውን ተከትሎ በጣት በሚቆጠሩ ቀናት ልዩነት የሰሜን ወሎና አካባቢዎቹ ነጻ መውጣታቸው ተዘግበዋል። የክልሉ መንግስት ኮሚኒኬሽን ቢሮ ምክትል ኃላፊ ህሊና መብራቱ የህወሓት ኃይሎች በወረራ ይዘዋቸው ነበር ባሏቸው አካባቢዎች የደረሰው ሰብአዊና ቁሳዊ ጉዳት ከፍተኛ መሆኑን ይጠቅሳሉ።
በእነዚህ አካባቢዎች የአርሶ አደሩን ቤት ከማጎሳቆል ጀምሮ በጣም በርካታ ጉዳት ነው ያደረሰው። በአጠቃላይ ሰብአዊ፣ ኢኮኖሚካዊና አጠቃላይ ማህበራዊና ስነ ልቦናዊ ጉዳት እንዲደርስበት ምክንያት ሆኗል ማለት ነው። በገባባቸው ወረዳዎች፣ ከተሞች በሙሉ ያሉ ጤና ጣቢያዎች፣ ጤና ኬላዎችን በሙሉ ዘርፏል። የወልዲያ ዩኒቨርሲቲ፣ የወሎ ዩኒቨርሲቲ፣ የመቅደላ አምባ ዋናው ግቢን ሙሉ ለሙሉ ከጥቅም ውጭ ሊያደርግ ችሏል። የትምህርት ቤት ተማሪዎች መቀመጫ ወንበርን ፈልጦ እንደ ምግብ ማብሰያ እስከመጠቀም ድረስ የሰራቸው በደሎች ታሪክ ይቅር የማይላቸው ናቸው።
እንደ ምክትል ቢሮ ኃላፊዋ የህወሓት ኃይሎች በሰሜንና ደቡብ ወሎ በዋግምራና ኦሮሞ ብሔረሰብ በሰሜን ሸዋና ደሴ ከተማ አስተዳደር ገብተው በነበረበት ወቅት 47 የሚጠጉ ወረዳዎች ላይ የሚገኙ መሰረተ ልማቶች፣ የትምህርት ጤና፣ ግብርናና ሌሎች የልማት ተቋማት ላይ ጉዳት ማድረሳቸውን ተናግረዋል።
ከዩኒቨርሲቲዎች ጋር በመነጋገር ቡድን ተዋቅሯል። በምክትል ርዕሰ መስተዳድርና በማህበራዊ ክላስተር አስተባባሪ የሚመራ ቡድን ተዋቅሯል። እነዚህ ቡድኖች አጠቃላይ ጉዳት የደረሱባቸውን አካባቢዎች በስድስት ቀጠና በመክፈል ጥናት እየተደረገ ነው የሚገኘው። የጥናት ውጤት እንደታወቀ ህብረተሰባችንን የማገዝ ኃላፊነት አለብን፣ ብሎም አካባቢዎችን መልሶ የመገንባት ወደ 2 ሚሊዮን የሚጠጋ ህዝብ ነው ከነዚህ የጦርነት ቀጠና ነው የተፈናቀለው። ይህን ህብረተሰብ ወደ መጣበት መመለስ ያስፈልጋል። ስንመልስ ደግሞ የተጎዱ መሰረተ ልማቶችን ማሟላት፣ ትምህርት ቤቶችን፣ ጤና ኬላዎችን ማሟላት ያስፈልጋል። ድጋፍን ማድረግ ያስፈልጋል።
የጉዳቱን መጠን በማጥናት ምክረ ሀሳብ ላይ የተመሰረተ ዘላቂ ድጋፍና መልሶ የማቋቋም ስራ ለመስራት ግብረ ኃይል ተቋቁሞ ስራ መጀመሩንም ነው የጠቀሱት ምክትል ቢሮ ኃላፊዋ። የዛሬ ሳምንት ገደማ የብሔራዊ አደጋና ስጋት ማኔጅመንት ዳይሬክተር ምትኩ ካሳ የህወሓት ኃይሎች ወደ አማራና አፋር ክልሎች ዘልቀው መግባታቸውን ተከትሎ በሁለቱ ክልሎች 8.3 ሚሊዮን የሚደርስ የህብረተሰብ ክፍል ለምግብ እጥረት ተጋልጧል ማለታቸውን የውጭ ጉዳይ ሚኒስቴር በይፋ የማህበራዊ ትስስር ገጹ ላይ አስፍሯል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።